እግዚአብሔር አባታችን ጌታችንና ፈጣሪያችን እጅግ በጣም እናመሰግናለን። ይቺ ጊዜ እኔና ወገኖቼ በመለኮታዊ ቀጠሮ የተገናኘንባት ሰዓት ነች። ወገኖቼ በሙሉ በዚች ደቂቃ እህቶችም ወንድሞችም ከኔ ለመስማት አይደለም የተሰበሰቡት፣ በሰማይም በምድርም የከበርከውን አንተ ታላቅ ገናና የሆንከውን ጅማሬና ፍጻሜ የሌለህን በአንድ ስፍራ በአንድ ደቂቃ በሁሉ ቦታ መገኘት የምትችለውን ኤልሻዳይ የሆንከውን እግዚአብሔርን ለማድመጥ ተሰብስበናል። ከሚናገረው ሰው ጀምሮ አንተ የምትቆጣጠር እግዚአብሔር ነህ። ካልፈቀድክለት አይናገርም። ያልተናገርከውን ቢጨምር አንተ የአእምሮውን የህዝብህን አእምሮ ሳይቀር ትቆጣጠራለህ። ከአንተ የወጣውን የከበረ ቃል የሚያደምጡበት እኔም ደግሞ የከበረውን ቃል የምናገርበት ጸጋ ከአርያም ይለቀቅልን ዘንድ በዚች ደቂቃና በዚች ሰዓት በፊትህ ራሳችን እናቀርባለን። እግዚአብሔር አምላካችን ጀምረን እስከምንጨርስ አንተ ከኛ ጋር አሁን። ምንም አጀንዳ የለህም። አጀንዳችን አንተ ነህ። ከአንተ ለመማር፣ ከአንተ ለማወቅ፣ ወደ እውነት ለመመለስ ራሳችንን ጌታ ሆይ ከፍተን በፊትህ ተቀምጠናል። አንተ አረስርሰን አጥግበን፣ አንተ አስተምረን ባርከን፣ በነገር ሁሉ ከእኛ ጋር አሁን። እግዚአብሔርን የሚፈሩ በአንድነት ተነጋገሩ፣ እግዚአብሔርም አደመጠ። የመታሰቢያ መጽሐፍ በፊታቸው ተጻፈ ተብሎ እንደ ተጻፈ እንዲሁ አንተን ስንፈልግ አንተ በመካከላችን ታደምጣለህ። የመታሰቢያ መጽሐፍም ይጻፋል። በዚህ እውነት ላይ እኔና ወገኖቼ በአንድነት እንቀመጣለን። በጌታ በኢየሱስ ክርስቶስ ስም አስተምረን፣ አሜን። እግዚአብሔር ድንቅ አምላክ ነው። ባለፉት ሳምንቶች በውስጤ የሚያልፉ ነገሮች ነበሩና በዚህ የተነሳ የማሰላሰላቸው ቃላቶች አሉ፣ የመጽሐፍ ቅዱስ ትምህርቶች አሉ። በዚህ የተነሳ ውስጤን ሲያናውጠው የነበረው አንድ ነገር ነበረ። ከአሕዛብ የተለየ አካሄድ፣ እያንዳንዱ የተጠራበት መጠራት የሚሉት ነገሮች፣ የቃል ኪዳን ሕዝብ የሚሉት ነገሮች፣ የእግዚአብሔር ሕዝብ የሚባለው ነገር ውስጤ በጣም በጣም በከበረ ሁኔታ ያልፋል። የተጠራንበት መጠራት አለ። እግዚአብሔር የፈለገን ነገር አለ። እናንተ ከአሕዛብ ተለዩ ያለን ነገር አለ። ተለዩ ከማን? ከአሕዛብ የተለየ አካሄድ። የሚያስገርማችሁ ነገር ከአሕዛብ ተለዩ የሚለው በኤፌሶን ምዕራፍ 4 ከቁጥር 17 እስከ 24 ነው ያለው። ምናልባት ይሄ ክፍላችን ወደፊት ከዚህ ከምናጠናው ከኤፌሶን መጽሐፍት ጋር አብሮ ይሄዳል። ዛሬ ግን የምንነጋገረው በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ የሚለው ነገር ነው። ከዚህ ከማስጠንቀቅ ጋራ የተጠራንበት መጠራት እንዳለ መጠራታችን ደግሞ የተሰራውን ነገር ደግሞ ለመመልከት የተሰጠን የቃል ኪዳን ታቦት አለ። ይህ የቃል ኪዳን ታቦት ደግሞ ከሌሎቹ የተለየ የሚያደርገን እንደሆነ እንመለከታለን። በዚህ የተነሳ እግዚአብሔር ይህንን ሰጥቶ ቃል ኪዳን ይገባል ከሕዝቡ ጋር። ጥቂት ነገር በእነዚህ ሀሳቦች ዙሪያ ነው ነገሮቻችንን የምናንሸራሽረው። አንድ ክፍል ላንብላችሁ። መጽሐፍ ቅዱስ ካላችሁ ኦሪት ዘፍጥረት ምዕራፍ 15 አውጡ። ምዕራፍ 15 ከቁጥር 1 ጀምሬ አነባዋለሁ። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋ ይወርሰኛል አለ። ነው የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበትህ የሚወጣው ይወርሳል። ወደ ሜዳ ወጣውና ወደ ሰማይ ተመልከት፣ ከዋክብትን ልትቆጥራቸው ትችል እንደሆነ ቁጠር አለ። ዘርም እንደዚሁ ይሆናል አለ። አብርሃምም በእግዚአብሔር አመነ፣ ጽድቅ ሆነ ተቆጠረለት። ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣውህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንደ ወርሳት በምን አውቃለሁ አለ። እሱም የሶስት ዓመት ጊደር፣ የሶስት ዓመት ፍየል፣ የሶስት ዓመት በግ፣ ዋኖስ፣ እርግብ ያዝልኝ አለው። እነዚህን ሁሉ ወሰደለት፣ በየሁለት ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው፣ ወፎችን ግን አልከፈለም። አሞራዎች በስጋው ላይ ወረዱ፣ አብርሃምም አባረራቸው። ፀሐይ በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት። እነሆ ድንጋጤና ታላቅ ጨለማ ወደቀች። አብርሃምንም አለው፣ ዘር ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞ ከባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያ በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትከበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት አልተፈጸመምና። ፀሐይ በገባች ጊዜ ታላቅ ጨለማ ሆነ። የምድጃ ጢስ የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያም ቀን እግዚአብሔር ከአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ይህችን ምድር ለዘር ሰጥቻለሁ። እግዚአብሔር ይመስገን። ይህ ክፍል ምናልባት እንዲሁ ስታነቡት የተለያዩ ክፍሎች የተለያዩ ነገሮች ያሉበት ይመስላል። አንዳንዱም አይገባም። ለምንድን ነው እግዚአብሔር እንዲህ የሚያደርገው? እዚህ ጋር ቃል ኪዳን ይገባለታል፣ እዚህ ጋር አንድ ነገር ይነግረዋል። በመሀል ግን የማይሆን ነገር ምናልባት ለእኔና ለእናንተ ቲያትሩ የሚመስል ነገር የተደረገው ነገር ግልጽ አይደለም፣ ብሽ የሚል ነገር አለ። አብርሃምና እግዚአብሔር መካከል የተደረገ ቃል ኪዳን ነበር። አብርሃም ጥያቄ አለው። የአብርሃም ጥያቄ አንድ ነው። ያ ልጅ የለኝም፣ ልጅ ስለሌለኝ የሚወርሰኝ ይህ የሰጠኝ ሎሌ ነው ብሎ በውስጡ የሚበላውን ነገር ለእግዚአብሔር ያቀርባል። እግዚአብሔር ደግሞ የሚያደርገውን የሚሆነውን ነገር ስለሚያውቅ አትፍራ፣ እኔ ለአንተ ጋሻ ነህ፣ ዋጋ ደግሞ እጅግ ታላቅ ነው ይለዋል። አቤት እግዚአብሔር እንዲህ ይበላችሁ ወገኖቼ፣ እኔ ጋሻ ነኝ ይበላችሁ እግዚአብሔር። እንዲህ አይነት ድምፅ ከእግዚአብሔር ያሰማችሁ በእውነት ነው የምነግራችሁ። እግዚአብሔር ለመንፈስ እንዲህ ታጸናላችሁ፣ ዋጋ እጅግ ከፍ ያለ ነው። እኔ ደግሞ እግዚአብሔር አምላክህ ጋሻ ነኝ። እንኳን እግዚአብሔር
ያለውን የሚቆረቆረውን ነገር የጎደለውን ነገር እንደ ጓደኛ አነጋግረዋል። እግዚአብሔር ከዚህ ሰው አንድ የከበረች ቃል ግን ሰምቷል። አብርሃምን በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እግዚአብሔር አንድ ነገር አየ፣ የገባለትን ተስፋ ቃል እሰይ ብሎ ተቀበለ። አመነ ነው የሚለው። አይዞህ አለው እግዚአብሔር፣ እኔ ጋሻ ነኝ። ና ወደ ውጭ እንውጣ ደግሞ አለው። ወደ ውጭ እንውጣና ማሳይህ ነገር አለኝ አለው። አወጣውና ወደ ላይ ቀና በል አለው እግዚአብሔር። ትመለከታለህ ከዋክብቱን አለ። ከጉልበትህ የሚወጣው ይወርሰሃል። ወደ ሰማይ ተመልከት። ከከዋክብት እንድትቆጥራቸው ትችል እንደሆነ ቁጠራል፣ ሞክራል። ዘርህ እንደዚሁ ይሆናል አሉ። አቤት አንድ ልጅ አልተወለደም? እግዚአብሔር ግን የሚሰጠው ነገር ተመልከቱ። አንድ ልጅ አለ። እግዚአብሔርና በአብርሃም መካከል ያለው ልዩነት እንደ ሰማይ ከዋክብት ይለዋል። እንደዚህ ሲለው ዘር እንዲሁ ነው የደግሞ የሚሆነው ይለዋል። አቤት ልዩነት! እግዚአብሔርና ሰው መካከል ያለ ልዩነት። አብርሃም ዛሬ ቁጭ ብሎ እየተከዘ አንድ ልጅ ሳይኖር እንደ ሰማይ ከዋክብት የሆኑ ዘሮች ግን ካንተ ይወጣሉ ይለዋል እግዚአብሔር። ተመልከቱ፣ እኔና እናንተ ዛሬ ባለንበት ሁኔታ ለምንጠይቃቸው ጥያቄዎች እኛ ያለንበትን ስንመለከት እግዚአብሔር ከዘመን በኋላ ከጊዜ በኋላ ከነገ በኋላ የሚሆነውን አይቶ የከበረ ቃል ኪዳን ከኔ ጋርና ከእናንተ ጋር ይገባል። እንዴት አውቃለሁ አለ። ግራ ገባው። አንድ ልጅ የለም? እንደ ሰማይ ከዋክብት የበዙ ይባላል። ማረጋገጫውን እንግዲህ አለና እግዚአብሔር የሚጠይቀው አምጣ ነው። ሂድና አለው እግዚአብሔር፣ የማሳይህ ነገር አለ። የሶስት አመት ጊደር፣ የሶስት አመት ፍየል፣ የሶስት አመት በግ፣ ዋኖስ፣ እርግብ ያዝልኝ አለው። ነገር ሊመጣ ነው። ያዝ። የሶስት አመት ጊደር አምጣ፣ የሶስት አመት ፍየል አምጣ፣ የሶስት አመት በግ፣ ዋኖስ፣ እርግብ እነዚህን ያዝልኝ። እነዚህም ሁሉ ወሰደለት፣ በየሁለቱ ከፈላቸው ይላል። ትመለከታላችሁ። ከፈላቸው። እርግጠኛ ነኝ የመስዋዕት እንጨት መኖር አለበት የከፈለበት ቦታ። አንዱን በዚህ አንዱን በዚህ ያደረገበት አመጣለት ይላል። ከፈላቸው ይላል። የፈሰሰ ደም አለ በመካከል። ደም ፈሷል በዛ መካከል። አንዱ በአንድ በኩል አለ፣ አንድ በአንደኛው ሳይድ አለ። በመሀል ደግሞ ምን ሊሆን ነው? እግዚአብሔርና አብርሃም ቃል ኪዳን ለመግባት በመካከሉ የሚያልፍ ነገር አለ። በብዙ ትራይቦች እንዲህ አይነት ነገር ይደረጋል። ቃል ኪዳን ሲገቡ በአፍሪካ ምድር ውስጥ በእኛ ሀገር ያመጣ ምናልባት አልሰማችሁ እንደሆነ በአንዳንድ በሆኑ በሁለት ኃይለኞች ትራይቦች መካከል የቃል ኪዳን ነገር ሲለዋወጡ ሁለቱ በግራና በቀኝ ያሉ የጎሳ መሪዎች አብረው ይቆሙና ብዙ ጊዜ እንደሚደረገው አንደኛው ከአንደኛው በኩል ደሙን ይሰጥ ይረጫል። አንደኛው በአንደኛው በኩል ይሰነጥቅና ከሁለቱ የሚወጣውን በአንድ ጽዋ ያደርጉና ሁለቱም ተራ በተራ ይጠጣል። ቃል ኪዳናችንን ያፈረሰ እንደዚህ ደም ይፈሳል ይላል። እኛ ቃል ኪዳን ከፍተናል። ያ ቃል ኪዳናችን የደም ቃል ኪዳን ነው ይላል። ደስ የሚለኝ ነገር እግዚአብሔር ግን ይህንን የመሰለ ደግሞ አይደለም ያደረገው። የሚገርማችሁ ነገር እግዚአብሔር ስሙ የተባረከ ይሁን። በሁለቱ በኩል ከፈለና እግዚአብሔር ብዙ ስርዓቶችን አደረገና ስሙ ለዘላለም የተባረከ ይሁን። እንቅልፍ አብርሃም ላይ ጣለና ቁጥር 17 ላይ ፀሐይ በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ ይላል። ለአብርሃም እግዚአብሔር የመውጫ መንገድ አዘጋጀለት። አብርሃምን ይዞ በዛ መካከል አልፎ ቢሆን ኖሮ አብርሃም በሳተ ጊዜ ዛሬ ስሙ ባልተጠራ ነበር፣ ሽታ ሆኖ በቀረ ነበር። እግዚአብሔር ስሙ የተባረከ ይሁን። እንደ ጢስ ያለፈው የዘላለም አምላክ እግዚአብሔር ብቻ ሆነ። ቃል ኪዳኑን የማይጥስ እግዚአብሔር ብቻ አለፈ በዛ መካከል። ዛሬ እኔና እናንተ እግዚአብሔር በገባልን ተስፋ ብቻ ነው ያለ። እኔና እናንተ ደስ ሲለን፣ እኔና እናንተ በጥያቄ ውስጥ እና እኔና እናንተ በነውጥ ውስጥ፣ እኔና እናንተ በመከራ ውስጥ ስናልፍ ብዙ ቃል ኪዳኖቻችንን አፍርሰናል። ስሙ ለዘላለም የተባረከ ይሁን። ጌታ ግን ቃል ኪዳኑን እስከ ዘላለም ይጠብቃል። እግዚአብሔር ይህንን አደረገ። እያንዳንዱ በተጠራበት መጠራት እንደዚህ ይኖር ይላል። አብርሃም የሚችለውን ዲስታንስ አብሮ ተራምዷል። ይህንን ቃል ኪዳን እግዚአብሔር ሲያደርግ እናንተ ከአሕዛብ የተለያችሁ ስለምፈልጋችሁ ነው ይላቸዋል። እናንተ እግዚአብሔር ሰዎች አንድ ነገር አዳምጡ። እግዚአብሔር የማደሪያውን ድንኳን አምጥቶ ወደ ምድር ሲያስቀምጥ እኔና እናንተ እግዚአብሔር ለተለየ ነገር ነው የመረጠን። የቃል ኪዳን ሕዝቦች እንድንሆን መረጠ። ከአሕዛብ እንድንለይ መረጠ። መጥቶ እንዳሳየኋችሁ እንድትሰሩ ተጠንቀቁ ሲል እግዚአብሔር የቃል ኪዳን ነገር ሲያመጣ እግዚአብሔር አብሮት ያስቀመጠልን መመሪያ አለ። ይህ ቃል ኪዳን መከበር አለበት ነው እግዚአብሔር የሚለው። ይህ ቃል ኪዳን ከፈረሰ ካልተጠበቀ ዋጋ ያስከፍላል ነው የሚለው። በእነዚህ በተከፈሉት እንስሶች መካከል በፈሰሰው ደም መካከል ቃል ኪዳኑን እግዚአብሔር ብቻውን ባያልፍበት ኖሮ እኔና እናንተ የምንከፍለው የደም ዋጋ ብዙ ነበር። ልንጠብቀው ደግሞ የምንችለው ዋጋ አልነበረ። እግዚአብሔር ስሙ የተባረከ ይሁን። ይህንን የደም ዋጋ ግን በቀራንዮ መስቀል ላይ ኢየሱስ ክርስቶስ ከፈለው። ይህንን የደም ዋጋ እግዚአብሔር ከፍሎ በፍቅሩ ዋጅን ገዛን። የቃል ኪዳን ሕዝብ አደረገን። ከአሕዛብ የተለየን አደረገን። ነገር ግን ከአሕዛብ የተለየን ሆነ ከአሕዛብ የተለየ ኑሮ ግን አንኖርም። ይህንን ዳነሳው ያደረገኝ በተለይ እግዚአብሔር ቤት ካህናት በዚህ መንፈስ አይደለም የምንራመደው። እንደ ቃል ኪዳን ሕዝብ አይደለም የምንሄደው። ከአሕዛብ አንለይ። አሕዛብ ይሰርቃሉ፣ እኛም እንሰርቃለን። አሕዛብ የራሳቸው መንገድ አላቸው፣ እኛም በዛ እንሄዳለን። እኛ ከአሕዛብ የምንጓጓባቸው ነገሮች አሉ። አንሞትንም ገና፣ ያውም አገልጋዮች የምንባል ተለዩ። ከእነሱ የተለየ ኑሮ ኑሩ። ዛሬ ሲመጡ ቤተ ክርስቲያን የተለየ ነገር አይመለከቱም። ጠንክር ያለ ትምህርት ነው የማስተምረው። ለምን? አንዳንድ ጊዜ እግዚአብሔር የእግዚአብሔር ቁጣ እናንተው ሲገባ ተቆጡ። እግዚአብሔር ተቆጡ ሲላችሁ ደግሞ አታፍቅም። ሲያስገድል የእግዚአብሔር ቁጣ ውስጡ ነበር። እስኪ እናንተ ውጡና 450 ያጠፋ ሰው ግደሉ። ሁለት መደላችሁ ልባችሁ ይረዳል። የእግዚአብሔር ቁጣ ክርስቶስ ስለነበረ 450 ከዛም በላይ ጨፍጭፏል። የእግዚአብሔር ቁጣ ለምን ይመጣል? በጽድቅ የሆነ ቁጣ ስለሆነ ነው።
ሰራ ተጠንቀቅ። አንቺ የኔ ህዝብ እንድትሰሪ ተጠንቀቅ።
መሆን ካቃተን የእግዚአብሔር እውነትና ክብር በቤተ መቅደስ አይኖርም፣ አይገለጥም። እግዚአብሔር የቃል ኪዳን ሕዝቦች አድርጎ መርጦናል። ለተጠራንበት መጠራት ደግሞ የሚመጥን ኑሮ መኖር አለብን። ምሳሌ ላይ እንደዚህ የሚል ነገር አለ። ባለፈው ሳምንት ካነሳሁት የምቀጥለው ነገር ምሳሌ 37-9 ላይ ሁለት ነገር ካንተ ሻለው ሳልሞት አትከልክለኝ፣ ከንቱነትንና ሐሰተኝነትን ከኔ አታርቅብኝ፣ ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ፣ እንዳልጠግብ እንዳልክድህ። እግዚአብሔር ማን ነው እንዳል ድሀ እንዳልሆን እንዳልሰርቅ በአምላኬ ስም በሐሰት እንዳልምል። እነዚህ ሁለቱ ነገሮች እባክህ ጌታ ሆይ አትከልክለኝ። ባለፈው ስለ ፉክክር ዓለም ተነጋግረናል። ከአሕዛብ የተለየ ፉክክር ነገር አንኖርም። እነዚህ ሁለት ነገሮች ግን እግዚአብሔር ወይ ስጠን ብለን ልንመላለስ ያስፈልጋሉ። ወገኖች ሁለት ነገር ከንቱነትን፣ ሐሰተኝነትን ከኔ አታርቃቸው፣ ደህንነትን፣ ባለጠግነትን አትስተኝ፣ ሁለቱም አያስፈልጉኝም ነው የሚለው። ለምንድን ነው የማያስፈልጉኝ? እንዳልጠግብ እንዳልክድህ። እግዚአብሔር ማን ነው እንዳልህ? ደሃም ከሆንኩ ደግሞ እንዳልሰርቅ፣ በአምላኬ ስም በሐሰት እንዳልምል። እነዚህ ሁለቱም ዴንጀሮች ናቸው። ደህንነትንም ባለጠግነትንም አልፈልግም። የምኖርበት እንጀራ ግን እሰይ ደቅስ ብሎኝ የምኖርበት ኑሮ ይበቃኛል ብዬ የምኖርበት ይህን ስጠኝ ይለዋል። ከአሕዛብ የተለየ አካሄድ ማለት ይሄ ነው ወገኖች። እያንዳንዱ በተጠራበት መጠራት እንደዚሁ ይኑር። በተለይ እግዚአብሔር ቤት ውስጥ አገልጋዮች በተጠራችሁበት እንደዚህ ሆኖ በእግዚአብሔር ዘንድ ኑሩ። ለጥሪያችሁ የሚመጥን ኑሮ ኑሩ። ለጥሪያችሁ የሚመጥን አካሄድ ሂዱ። ያን ጊዜ በተራራ ላይ እንዳየነው እንደሰራን እርግጠኞች እንሆናለን። ያለበለዚያ መስመር ለቀናል ማለት ነው። ጠንከር ብያለሁ፣ ይገባኛል። እግዚአብሔር አምላክን ተናገር ያለኝ ነው የምናገር። በዚህ ፕሪንስፕል ስንኖር እግዚአብሔር ደስ ይለዋል። የጽድቅ መንገድ ይሰራል፣ ቤተ ክርስቲያን ትታደሳለች፣ መንፈስ ቅዱስ በኃይልና በሙላት መንቀሳቀስ ይጀምራል። አጋንንት እዛች ቤተ ክርስቲያን ውስጥ መቆም አይችልም። ለምን? የጽድቅ ምልክት ኢየሱስ ክርስቶስ ይከብራል። ከዚህ ውጭ ቲያትር ቤት ነው የሚሆነው። በቲያትር ቤት አጋንንት አይጮህም፣ ይቀልዳል አብሮ። ዛሬ በብዙ ቦታ የጽድቅ ነገር ስለጠፋ ቲያትር ቤት ነው። ከላይ ታች ድረስ ሌብነት ነው፣ ቅጥፈት ነው፣ ቦታ ለማስተካከል ነው። የእግዚአብሔር ክብር ግን የለም። ሰው ለነፍሳት ውሀት የጠፋበት ዘመን ውስጥ ነው ያለ ነው። እናንተ እግዚአብሔር ሰዎች አደራላችኋለሁ፣ እግዚአብሔር ያሳያችሁ እንድትሰሩ ተጠቀሙ። የምንማረው ለተራ ነገር አይደለም። የምንማረው ልንኖርበት ነው። ያም የምንኖረው በእግዚአብሔር መጽሐፍ ቅዱሳዊ ፕሪንስፕል ተከትለ እንድንሄድ ነው። ያለበለዚያ ግን ከአሕዛብ የተለየ ኑሮ አንኖርም። እግዚአብሔር በተራራ ላይ የተቀመጠች መብራት ያደርጋችሁ፣ የተማራችሁትን በተግባር የምትገልጡ ለእግዚአብሔር የተመረጠ ሰራዊት ያደርጋችሁ እግዚአብሔር። ለእግዚአብሔር የምትጨክኑ ያደርጋችሁ እግዚአብሔር።
ልጨርስ።
ያም በማደሪያው ድንኳን ውስጥ ገና ወደ አደባባዩ ስትገቡ በምስራቅ ደጅ በኩል ስትገቡ መሰዊያውንና የመታጠቢያውን ሳህን ታገኛላችሁ። በዚህ በመታጠቢያው ሳህን ለካህናት ብቻ የተሰጠ ነው። ስሙ ምንም እነዚህ ካህናት ራሳቸውን አንጽተው ለአገልግሎት እንዲቀርቡ በዛን ዘመን ብዙ ጫማዎች ስላልነበሩ በዛን ዘመን ደግሞ በንጽህና የሚጓዙበት ነገሮች ስላልነበሩ ለአገልግሎት ከመቅረባቸው በፊት ወደ እነዚህ የመታጠቢያው ሳህን ቀርበው ራሳቸውን አንጽተው ከዛ ወደ መቅደስ ይገባሉ። ለአገልግሎት ካህናት እኔና እናንተ ኢየሱስ ክርስቶስ ራሳችንን የምናነጻበት የምናጥብበት እለት እለት የንስሐ ሻወር አዘጋጅቶልናል። እኔ የምኖርበት ከተማ ሙቀት ያለበት ከተማ ነው። ቢቻላችሁ ሚኒመም አንድ ቀን ካልሆነም ሁለት የሶስቴ መታጠብ የሚያስፈልግበት ቦታ ነው። እንዲሁ ሻወር ውስጥ ገብታችሁ ስትወጡ የሚሰማችሁ አይነት ስሜት እግዚአብሔር አምላክ የንስሐ ሻወር አዘጋጅቷል። እግዚአብሔር የምንነጻበት፣ ቆሻሻችንን የምናስወግድበት፣ ነውራችንን የምንጠርበት፣ አገልግሎት የምንዘጋጅበት የንስሐ እግዚአብሔር በርን አዘጋጅቶልናል። ጻድቅ አምላክ ስለሆነ ሰዎች ስለሆኑ የሚያሳድፈን የሚያጎድፈን ነገር እንዳለ ስለሚያውቅ በብዙ ነገር እንደምንፈጥን የሚያውቅ እግዚአብሔር የንስሐ ሻወር እንድንወስድ እግዚአብሔር ይፈልጋል። ወገኖች፣ እንደገና ሊቀበለን የሚችል የፍቅር አምላክ አለ። ቅድስተ ቅዱሳቱ ስትመለከቱ በሜርሲ ሲት የሚባል አለ። የምህረት እጅ አለ ወገኖች። ይህ የምህረት እጅ እንደተዘረጋ አለ። ነገር ግን ወደዚህ ምህረት እጅ ለመግባት እግዚአብሔር ባዘጋጀው የንስሐ ሻወር ውስጥ ገብተን የመንፈሳዊ ኃጢአት ኖራችንን ልናስወግድ ያስፈልጋል። እግዚአብሔር ሰፊ በር ከፍቶልናል። እግዚአብሔር ለዘለዓለም ስሙ የተባረከ ይሁን። እንዲሁ አጥተዋል፣ የመውጫ መንገድ አዘጋጅቶልናል። ወገኖች፣ በዛ እንጠቀምበት። ሁሉ በድሏል፣ እግዚአብሔር ክብር ጎሏቸዋል ይላል። ኢየሱስ ክርስቶስ ግን የመዳኛ መንገድ አዘጋጅቷል። በዚህ የተነሳ ወገኖቼ፣ ጌታ እግዚአብሔር አምላክ የሰጠንን እድል ተጠቅመን ወደ ምረቱ አደባባይ እንድንቀርብ፣ ለአገልግሎት እንድንዘጋጅ፣ ህይወታችንን እንድናድስ፣ ለአሕዛብ ያልሆነ የተለየ አካሄድ እንድንራመድ፣ ለተጠራንበት መጠራት የሚመጥን ህይወት መኖር እንድንችል እግዚአብሔር አምላክ ወደ እኔ ቅረቡ ብሎ የከበረ ጥሪ ያደርጋሉ። ግመች በዚህ ጥሪ ምላሽ ብንሰጥ እግዚአብሔር አምላክ እጁ የተዘረጋ ነው፣ ሊቀበለን የተዘጋጀ አምላክ አለን። እምቢ ብንል የራቁኝ እናቃሉ ይላል፣ ያከበሩኝን ግን አከብራለሁ ይላል እግዚአብሔር። እግዚአብሔርን የምናከብርበት፣ የምንሰማበት፣ የምንቀበልበት ጸጋ ከአርያም ይለቀቅልን። የእውነት መንፈስ ወደ እውነት ሁሉ ይምራል። ለኤማውስ መንገደኞች እግዚአብሔር የገለጠው የእውነት መንፈስ እኔና እናንተን ወደ መገለጥ ተራራ ያውጣል፣ ወደ ጥሪያችን ይመልሰን፣ ወደ አገልግሎታችን ያምጣል፣ አይናችንን ያብራ፣ የእረኛችንን ድምፁን እናድምጥ። በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ወደ ከበረው አገልግሎታችን ጌታ ያምጣል። በዚህ መንፈስ ያላቸው አምላክ አንተ ግን በጽፋን ላይ አለ።